ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአባይን ወንዝ መጠቀምና ማልማት እንደምንችል እንደሚገባንም ብናምንም የአባይን ወንዝ በመጠቀም ኢትዮጵያን ስናለማ ግብፅን ወይም ሱዳንን መጉዳት አለብን የሚል እምነት በፍጹም የለንም።
وقد قطعنا شوطا مهما على صعيد بناء الثقة وتعزيز التعاون الثنائي وسنواصل
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት ኤልሲሲ ናቸው የሰማችኋቸው። የሰሞኑን የጠቅላይ ሚኒስትር አብይን የግብፁ ጉብኝት ተንተርሶ ከተጠናቀረ ዘገባ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ሌሎችም መደበኛ ሳምንታዊ ዝግጅቶች፣ ስፖርት፣ አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይጠብቋቸዋል። ጤና ይስጥልና አድማጮች፣ እንደምን አምሽታችኋል።
ዛሬ ሰኞ ሰኔ 4 2010 ዓ.ም የስርጭቱ አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ፣ ከስርጭት መሐንዲሱ ጆጊል እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰው ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። ዓለም አቀፉ የሰብአዊ መብት አስከባሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫም ከአርብ ጀምሮ እስከ ዛሬ ድረስ በሶማሌ ክልል ልዩ የፖሊስ ታጣቂዎች በተፈጸመ ጥቃት 14 ሰዎች መገደላቸውን አስታውቋል። ድርጅቱ አርብ ዕለት ባወጣው መግለጫ ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው፣ አስፈላጊው ጥበቃም እንዲደረግላቸው አሳስቧል። የኢትዮጵያ መንግስት ድርጅቱ ዘርን ያማከለ ያላቸውን ጥቃቶችና በተያያዥነት የሚፈጠሩ መፈናቅሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ብሏል አምነስቲ ኢንተርናሽናል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል።
የኢትዮጵያና የግብጽ መሪዎች የአባይን ወንዝ በጋራ ስለመጠቀም ያደረጉት ውይይት አጥጋቢ እንደነበር ተገለጠ። ከጋራ ውይይታቸውም በኋላ ጋዜጣዊ መግለጫ ሰጥተዋል። የግብጹ ፕሬዚዳንት አብደል ፈታህ ኤልሲሲ በተናገሩት ቃል አገራቸውና ኢትዮጵያ ግድቡን በተመለከተ ባሉት ነጥቦች ዙሪያ የጋራ ስምምነት ላይ መድረሳቸውን ነው የተናገሩት።
وقد قطعنا شوطا مهما على صعيد بناء الثقة وتعزيز التعاون الثنائي وسنواصل
መተማመንና የጋራ ትብብር ለመፍጠር የሚያስችል ረጅሙን ጉዞ ሄደናል። የሚገጥሙን ፈተናዎች ለመወጣት እንችል ዘንድም በሐቅና በቅንነት ላይ የተመሰረተ ውይይታችንን እንቀጥላለን። ግባችንም ግድቡንና የአባይን ወንዝ አጠቃቀም አስመልክቶ አንድ ስምምነት ላይ ለመድረስ ነው። የአባይ ወንዝ ለግብጻውያን የመኖርና ያለመኖር ጥያቄ መሆኑም የታወቀ ነው ብለዋል።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ግድቡ ግብጽ በአባይ ወንዝ ላይ ያላትን ድርሻ አይገድብም ነው ያሉት። ወደ 4 ቢሊዮን በሚሆን ወጪ የሚገነባው ግድብ ሲጠናቀቅ የአፍሪካ ትልቁ የኤሌክትሪክ ማመንጫ እንደሚሆንም ታውቋል።
አባይ ለሁለቱም ህዝቦች የተሰጠ በረከት ስለሆነ የእኛ ስራ የእኛን ድርሻ መጠቀምና የእናንተን ድርሻ በተገቢው ወደ እናንተ መላክ ብቻ ሳይሆን መድረሱን ማረጋገጥ ጭምርም እንደሆነ አውቃችሁ በእኛ በኩል ስጋት እንዳይገባችሁ።
3ቱ የአባይ ወንዝ ተጠቃሚ ሀገሮች ግብጽ፣ ኢትዮጵያና ሱዳን ሲሆኑ ሁሉም ለወራት የዘለቀ ድርድር ሲያካሄዱ መቆየታቸው አይዘነጋም። አድማጮች፣ በዚህ ላይ ዘርዘር ያለ ዘገባ ቆየት ብለን እናቀርባለን።
ሶማሊያ ውስጥ ከባኩል ክልል መዲና 30 ኪሎ ሜትር ርቆ በሚገኝ ቲዳሬ በተፈጠረ ጥቃት ቢያንስ 5 የሶማሊያ ወታደሮች መገደላቸውን ባለሥልጣናት ገልጠዋል። የሁዳር ከተማ ከንቲባ መሐመድ ሙአሊም አልሸባብ ማለዳ ላይ በአገሪቱ ወታደራዊ ሰፈር ጥቃት መክፈቱን ለአሜሪካ ድምፅ ሶማልኛ አገልግሎት ተናግረዋል። ጥቃቱ የተከፈተው የሮመዳን ጾም በያዝነው ሳምንት በሚያበቃበት ወቅት መሆኑ ነው። ጽንፈኛው ቡድን ሮመዳን በሶማሌ መንግስትና በአጋር ኃይሎች ላይ ጥቃት የሚያባብስበት ወቅት ነው። የሶማልኛ አገልግሎት ዘጋቢ ሀሩን ማሩፍ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
የአልሸባብ አማጽያን በኬንያና በዩናይትድ ስቴትስ አጋር ኃይሎች የሚደገፉ የሶማሊያ ወታደሮችን ባለፈው አርብ ማጥቅተዋል። በአርቡ ጥቃት አንድ አሜሪካዊ ወታደር ተገድሏል። ወታደሩ ሰርጀንት አሌክሳንደር ኮናርድ የተባለ የ26 ዓመት ዕድሜ የአሪዞና ነዋሪ እንደነበር የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። ወታደሩ የተገደለባት ሳንጉኒ የእርሻ ከተማ ስትሆን በአሜሪካ አማካሪዎች በሚታገዙ የሶማሊያ ወታደሮች እና በአልሸባብ መካከል በርካታ ግጭቶች ሲካሄዱ ቆይተዋል። አማጽያኑ በወታደራዊ ሰፈር የከባድ መሳሪያ ተኩስ ባከታተሉበት ወቅት ወታደሮቹ እዛው እንደነበሩ ሙክታር አብዱወሊ መሐመድ የተባሉ የሶማሊ ወታደራዊ ኃይል ክፍል አዛዥ ተናግረዋል። አልሸባብ ከተኮሳቸው 4 የሞርታሮች ዙር አንደኛው አሜሪካውን ወታደር መታ ብለዋል ሙክታር አብዱወሊ መሐመድ። የቆሰሉት በሄሊኮፕተር እንደተወሰዱም ገልጸዋል። አልሸባብ አርብና ቅዳሜም በወታደራዊ ሰፈር ከባድ መሳሪያ ሲተኩስ መሰንበቱን ገልጸዋል። አማጽያኑ ባለፈው ቅዳሜ ወደ ወታደራዊ ሰፈር መኪና ውስጥ የተጠመደ ፈንጂ ልከው የሶማሊያ ወታደሮች ጠልፈው እንዳፈነዱት መሐመድ ጠቁመዋል። የሶማሊያ ወታደሮቹ ወደዛ አካባቢ መምጣታቸውን አልሸባብ ማወቁን ወታደራዊ መኮንን ጠቅሰዋል። እነሱም አልሸባብ ከወንዙ ማዶ መኖሩን እንደሚያውቁ አውስተዋል። ባለፈው አርብ በወታደራዊ ሰፈር ላይ በተከፈተው ጥቃት 4 አሜሪካውያን ኮማንዶዎች ቆስለዋል። ከአልቃይዳ ጋር የተሳሰረው አልሸባብ ለጥቃቱ ሻሃድ በተባለው የዜና አገልግሎቱ በኩል ኃላፊነቱን ወስዷል። ባለፈው ዓመትም አንድ አሜሪካዊ ምርጥ ባህረኛ ሶማሊያ ውስጥ እንደተገደለ የሚታወስ ነው።
አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ኒውክለር ትጥቋን ትፍታ የሚለውን ጥያቄያችንን አልቀየርንም ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናገሩ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ነገ ማክሰኞ ሲንጋፖር ውስጥ ይገናኙና ይወያያሉ። ፖምፔዮ ስብሰባው ውጤታማ እንደሚሆን በጣም ተስፋ አለኝ ማለታቸውን ጠቅሶ የአሜሪካ ድምፁ ዊሊያም ጋሎ ከሲንጋፖር ያጠናቀረውን ዘገባ ቆንጅታዬ ይዛ ቀርባለች።
ለዚህ በበርካታ አሰርት ከተካሄዱ ዓለም አቀፍ የመሪዎች ንግግሮች ሁሉ ከፍተኛው ለሆነው የሚስተር ትራምፕና ኪም ጆንግ ኡን ንግግር የሁለቱ ሀገሮች ልዑካን ሲንጋፖር በሚገኝ ሆቴል ውስጥ ተሰባስበው ለዝግጅቱ እየተወያዩ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ውይይቶቹ ከተጠበቁት በላይ ፈጥነው እየተራመዱ መሆናቸውን ገልጸው ዩናይትድ ስቴትስ ጥያቄዎቿን አልቀየረችም ብለዋል።
The complete, verifiable, and irreversible denuclearization of the Korea Peninsula is the only outcome.
የኮሪያ ልሳነ ምድር ሙሉ በሙሉ ለማረጋገጥ በሚቻልና በማይቀለበስ መንገድ ከኑክሌር ጦር መሳሪያ ነጻ መሆን አለበት። ዩናይትድ ስቴትስ የምትቀበለው ውጤት ይሄን ብቻ ነው።
ሁለቱ ሀገሮች የኮሪያን ባህረ ገብ ከኑክሌር ነጻ መሆን በሚመለከቱ ዝርዝር ጉዳዮች ላይ ወደ መስማማቱ ተቃርበው ይሁን አይሁን ግን ፖምፔዮ ለመናገር ፈቃደኛ አልሆኑም። ፕሬዚደንት ዶናልድ ትራምፕም ቢሆኑ ሲንጋፖር ከገቡ ወዲህ ስለ ነገው ስብሰባ ብዙም ከመናገር ተቆጥበዋል። ዛሬ ከሲንጋፖር ጠቅላይ ሚኒስትር ጋር ከተገናኙ በኋላ ነገሮች በጥሩ ሁኔታ ይከናወናሉ ብዬ አስባለሁ ከማለት ያለፈ ዝርዝር ውስጥ አልገቡም። የሰሜን ኮሪያው መሪም ከሲንጋፖር ባለስልጣናት ጋር ካደረጉት የሰላምታ ልውውጥ ሌላ በይፋ የተናገሩት ነገር የለም። እናም ሁለቱ መሪዎች ሰወር ባለችው የሲንጋፖር መዝናኛ ደሴት ሴንቶሳ ካፔላ ሆቴል ላይ ሲገናኙ የሚወያዩት በምን ነጥብ ላይ እንደሚሆን ከወዲሁ በግልጽ የሚታወቅ ነገር የለም። የሲንጋፖር ብሔራዊ ዩኒቨርሲቲ ባልደረባ ጃን ኢያን ቾንግ
I suppose the two sides can set up interim steps that move towards some sort of a goal.
ሁለቱ ወገኖች ወደ ሆነ ግብ የሚያመሩ የመሸጋገሪያ እርምጃዎችን መተለም የሚችሉ ይመስለኛል። ሁለቱ መሪዎች ምን እንደሚያደርጉ ለመገመት የሚያዳግቱ መሆናቸው ይታወቃል።
የዩናይትድ ስቴትስ ባለስልጣናትም ቢሆኑ ከሁለቱ መሪዎች ንግግር የገዘፈና ሁሉን ጉዳዮች የሚጠቀልል ውጤት እንዳይጠበቅ ከወዲሁ እያሳሰቡ ናቸው።
በመጨረሻም ስፓኝ 600 ፍልሰተኞች የሚገኙበትንና ተቀባይ አጣብቂኝ ውስጥ የነበረችን መርከብ ዛሬ መቀበሏን አስታወቀች። ቀደም ሲል ኢጣሊያና ማልታ መርከቧን ለመቀበል እንዳልፈለጉ ይገለጣል። ወደ ስልጣን ከመጡ ገና አንድ ሳምንት የሆናቸው የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼዝ መርከቧ በቫሌንሺያ ምስራቃዊ ወደብ ላይ እንድትቆም መመሪያ መስጠታቸውን ከቢሮቸው የወጣው መግለጫ አመልክቷል። ዜናው አበቃ።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሰኞ ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንድ እንዲሁም አጭር ሞገድ በናይል ሳትም እስከ 4 ሰዓት ይቀጥላል። ወደ ቅዳሜው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ሁለተኛ ክፍል ዝግጅቶች አንዱን ለቅምሻ እናሰማ።
እንደምናውቀው ዋሽንግተን ዲሲ በየቀኑ በረራ አለ። ኒውዮርክም አሁን በየቀኑ በረራ አለ። ሎስ አንጀለስ በሳምንት 4 ቀን አለ። ቶሮንቶ እንደዚሁ በሳምንት 5 ቀን አለ። እና እየተስፋፋ ነው ያለው ኖርዝ አሜሪካ በአጠቃላይ። አሁን ደግሞ ሺካጎ ጀምረናል።
የኢትዮጵያ አየር መንገድ ስራ አስኪያጅ አቶ ተወልደ ገብረ ማርያም ናቸው። ዝርዝር ዘገባ ይዘናል። ቀደም ብለን እንደጠቆም ነው ሁለተኛው አጋማሽ ይቀርባል። ተጠባበቁ አድማጮች። አሁን ግን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
ኢትዮጵያ የአባይን ውሃ ለልማት ስትጠቀም የግብፅንም ሆነ የሱዳን ፍላጎት እንደምትረዳና ድርሻቸውንም እንደምታከብር ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ዶክተር አብይ አህመድ ወደ ጠቅላይ ሚኒስትርነቱ ስልጣን ከመጡ ለመጀመሪያ ጊዜ ወደ ግብፅ ተጉዘው በዚያ የሥራ ጉብኝት አድርገዋል። በአባይ ወንዝ ላይ የሚገነባውን ህዳሴ ግድብ አስመልክቶ ከግብፅ ጋር ያለው ልዩነት ከጠቅላይ ሚኒስትሩ ዋነኛ ፈተናዎች አንዱ እንደሚሆን ሲነገር ቆይቷል። ጠቅላይ ሚኒስትር አብይ ዛሬ አዲስ አበባ የደረሱትን ከግብፅ እስር ቤቶች ያስለቀቋቸውን 32 ኢትዮጵያውያን ይዘው የገቡት ራሳቸው በበረሩበት አውሮፕላን አሳፍረው ነው። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል።
ከዋነኛ የውጭ ጉዳይ ፈተናዎቻቸው አንዷ እንደምትሆን በተገመተችው ግብፅ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጉብኝት ያደረጉት። በኢትዮጵያና በግብፅ መካከል ያለው ግንኙነት በጥርጣሬ የተሞላ በልዩነት የታጀበ ሆኖ ቆይቷል። በተለይ በአባይ ወንዝ ላይ የሚሰራውና በአፍሪካ ትልቁ እንደሚሆን የሚገመተው የታላቁ የህዳሴ ግድብ ግንባታ ከተጀመረ ወዲህ ይህ ልዩነት ይበልጥ አደባባይ ወጥቷል። የተጠራቀሙ ጥርጣሬዎች፣ የአመታት ድምርክሎች ለሁሉም ግልጽ ሆነዋል። ዶክተር አብይ ወደ ጠቅላይ ሚኒስትርነት የመጡትም እነዚህ ጥርጣሬዎች ባልተወገዱበት፣ ልዩነቶችን ባልጠበቡበት ወቅት ነው። ጠቅላይ ሚኒስትሩ ከፕሬዝዳንት አብዱልፈታህ ኤልሲሲ ጋር በጋራ በሰጡት መግለጫ ካተኮሩባቸው ነገሮች አንዱም ፍላጎታችሁን፣ ጥቅሞቻችሁን እንረዳለን፣ እናከብራለን የሚል ነው። አባይን ስንጠቀምም እናንተን የመጉዳት ፍላጎት የለንም ሲሉ ማረጋገጫ ሰጥተዋል።
የአባይን ወንዝ መጠቀምና ማልማት እንደምንችል እንደሚገባንም ብናምንም የአባይን ወንዝ በመጠቀም ኢትዮጵያን ስናለማ ግብፅን ወይም ሱዳንን መጉዳት አለብን የሚል እምነት በፍጹም የለንም። በዚህ የግብፅ ሕዝብ በመንግስቴና በኢትዮጵያ ሕዝብ ላይ ሙሉ እምነት እንዲኖረው ለማረጋገጥ እፈልጋለሁ። እስከዛሬ በነበረው ግንኙነት ብዙ ፈሪ ፖለቲከኞችና የሚዲያ ሰዎች ጥላቻን፣ አለመግባባትን በመናገር እንደ ስራ በመውሰድ መቆየት ችለዋል። አሁን የኔና የወንድሜ ሲሲ ውሳኔ ግን ያ የፈሪ አካሄድ ለአጠቃላይ ለአፍሪካ ለሚድል ኢስት ያልጠቀመና የማይጠቅም በመሆኑ ከእንግዲህ በኋላ የሚኖረው ግንኙነት አንዱ አንዱን የሚያግዝበት ዊን ዊን ሲቹዌሽን የሚኖርበት አንዳችን ለአንዳችን አጋዥ እንጂ ምቀኛ የማንሆንበት መንገድ የሚሻል መሆኑን ተግባብተናል።
ግብጽ በአባይ ወንዝ ላይ የሚካሄደውን የህዳሴ ግድብ ግንባታ አስመልክቶ ያላት ቅሬታ የተሰማው ገና ከጀምሩ ነው። ቅሬታው ባይቋረጥም ግንባታውም ግን አልተቋረጠም። የሁለቱ ሀገራት መሪዎች ግንኙነት መቀጠል ደግሞ ሚኒስትሮቻቸውና ባለሙያዎች ለመፍትሄው እንዲሰሩ መንገድ ከፍቷል። በቅርቡ እንኳን ሱዳንን ጨምሮ ከሶስቱ ሀገራት በኩል የተውጣጡ 15 ባለሙያዎች የህዳሴውን ግድብ አሞላል እንዲያጠኑ የውጭ ጉዳይና የውሃ ሀብት ሚኒስትሮቻቸው ተስማምተዋል። በተለይ በግድቡ ምክንያት የውሃ ድርሻ ይቀንሳል ብላ የሰጋችው ግብጽ እንዲህ አይነቱን ጥናት ትፈልጋለች። ጠቅላይ ሚኒስትር ዶክተር አብይ አህመድም የግብፅን ድርሻ የሚጎዳ አካሄድ እንደማይኖር ለአገሪቱ ህዝብ ተናግረዋል።
የግብፅ ህዝብ በዚህ አጋጣሚ እንዲገነዘበው የምፈልገው የዘንድሮ ራህመዳን ሌሊቱል ቀድር ጸሎት ወደ ግብፅ መጥተን ወንድምነታችንን፣ ፍቅራችንን፣ አንድነታችንን መግለጽ እንዳለብን በዱዓ ያገኘ ነው። ስለሆነ የመጣ ነው በፍጹም የፍቅር ስሜት መሆኑን አውቃችሁ በኢትዮጵያ መንግስትና ህዝብ ምንም ስጋት ሳይኖራችሁ አባይ ለሁለቱም ህዝቦች የተሰጠ በረከት ስለሆነ የእኛ ስራ የኛን ድርሻ መጠቀምና የናንተን ድርሻ በተገቢው ወደ እናንተ መልአክ ብቻ ሳይሆን መድረሱን ማረጋጋት ጀምረን እንደሆነ አውቃችሁ በእኛ በኩል ስጋት እንዳይገባችሁ
በግብጽና በኢትዮጵያ ያሉ የመገናኛ ብዙሃንም ከማራራቅ ይልቅ በሚያቀራርቡ ጉዳዮች ላይ እንዲያተኩሩ ጠቅላይ ሚኒስትሩ አሳስበዋል። በአባይ ወንዝ ላይ ከሚካሄደው የህዳሴ ግድብ ግንባታ አንጻር ግብጽን የሚያሳስባት ቀዳሚ ጉዳይ ያሞላሉ ሁኔታ ነው። የጣናን ሐይቅ ሁለት ጥፍ ውሃ እንደሚይዝ የሚጠበቀውን የዚህን ግድብ አሞላል የተመለከተው ጥናትም ነው ሱዳንን ጨምሮ ከሶስቱ አገራት በኩል በተውጣጡ 15 ባለሙያዎች እየተጠና የሚገኘው። ከሁለት ወራት በኋላም ውጤቱ ይፋ እንደሚሆን ይጠበቃል። አሞላሉን በተመለከተ የተቀመጠ ፕሮግራም እንዳላት የምትገልጸው ኢትዮጵያ በትክክል በስንት ዓመት እንደሚሞላ ይፋ አላደረገችም። ቢአርኤል በተባለ የፈረንሳይ ኩባንያና በተባባሪው የሚካሄደው የተጽዕኖ ጥናትም ከዚህ ሁሉ ጎን ለጎን ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የግብጽ ጉብኝታቸውን አጠናቀው ዛሬ አዲስ አበባ ሲገቡ ከሚኒስትሮቻቸው ከረዳቶቻቸው ጋር ብቻ አልነበሩም። በስደት በሄዱበት ግብጽ በእስር ላይ የቆዩ 32 ኢትዮጵያውያንም አብረዋቸው ነበሩ። ጠቅላይ ሚኒስትሩ ፕሬዝዳንት አብዱል ፈታህ ኤልሲሲን በማግባባት ታሳሪዎቹ እንዲፈቱ አድርገዋል። ያ ብቻ ግን አይደለም። ወደ አገራቸው የሚመለሱት እኔ በመጓዝበት አውሮፕላን ነው ብለው እነሆ ይዘዋቸው ተመለሱ። እድሜያቸውን ያርዝመው ብላለች ከስር ከተመለሱት አንዷ ለኢትዮጵያ ቴሌቪዥን በሰጠችው አስተያየት።
እንደገና የተወለድኩ ነው የምሰለኝ። እግዚአብሔር ያክብረው፣ እድሜውን ያርዝምልን። በጣም ደስ ብሎኛል።
ታሳሪዎቹ ወደ አገራቸው የተመለሱበት ሁኔታ የተለመደ አይደለም ያሉት ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽፈት ቤት ኃላፊ አቶ ፍጹም አረጋ ናቸው።
32 የሚሆኑ ወጣቶች፣ በተለይ ሴቶች፣ አንዳንዶቹ እንደምትመለከቱ ህጻናትን የያዙ ጭምር በግብጽ በተለያዩ እስር ቤት ውስጥ ታስረው የነበሩ ሁሉም እንዲፈቱ ባቀረቡ ጥያቄ ሁሉም ተፈተው እንደውም ከኔ ጋር መሄድ አለባቸው ብለው ክቡር ጠቅላይ ሚኒስትሩ በኢትዮጵያ ታሪክ ተደርጎ በማይታወቅ ልብ በሚነካ ሁኔታ ያው ሁሉንም በዛሬው ዕለት ከራሳቸው ጋር በአውሮፕላን ይዘው እየተመለሱ ይገኛሉ ማለት ነው። ስለዚህ ይሄ እጅግ ታሪካዊ የሆነ ስኬታማ የሆነ ጉብኝት እንደነበር ነው ከዚህ መረዳት የምችለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግብጽ ያመሩት በዩጋንዳ ያደረጉትን ጉብኝት አጠናቀው ነው። ወደ ስልጣን በመጡ በጥቂት ወራት ውስጥ በተለይ ከእርቅና ከሰላም አንጻር በርካታ ስራዎችን እንዳከናወኑ እየተነገረላቸው የሚገኘው ጠቅላይ ሚኒስትሩ የመጀመሪያ ሜዳሊያ የተሸለሙትም በዚሁ በዩጋንዳ ጉብኝታቸው ወቅት ነው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ናቸው ከፍተኛውን ሜዳሊያ ለኢትዮጵያው ጠቅላይ ሚኒስትር ያበረከቱት። ሜዳሊያው የተበረከተላቸውም በኢትዮጵያ ሰላምና መረጋጋት እንዲሰፍን ለማስቻል ለተከተሉት አስታራቂ አመራርና ለኤርትራ ባቀረቡት የሰላም ጥሪ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንደር ፍሬው ለዘገባው እናመሰግናለን። አድማጮች፣ በርከት ያሉ ኢትዮጵያ ነክ ዘገባዎችና ቅንብሮች አሉ ለምሽቱ። አሁን በቀጥታ ከመቀሌ ወደ ተጠናቀረው የለም እዚሁ ዋሽንግተን ዲሲ ነው የተጠናቀረው ወደ ኢትዮጵያ ጉዳይ የሚወስደን ዘገባ እንለፍ። የኢትዮጵያው ገዢ ፓርቲ ኢህአዴግ የአልጀርሱን ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔ በማስመልከት የሰጠውን ውሳኔ የተመለከተ የባድመ ከተማና አካባቢው ነዋሪዎች በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። በመቀሌ ከተማ ኢትዮጵያውያንና ኤርትራውያንን ያካተተ የህዝብ ለህዝብ ውይይት በትናንትናው ዕለት ሲካሄድ፣ በተጓዳኝም የህወሓት ማዕከላዊ ኮሚቴ አስቸኳይ ስብሰባ መጀመሩም ታውቋል። ሄኖክ ሰማእግዜር ዝርዝሩን ይዟል።
የኢህአዴግ ሥራ አስፈጻሚ ኮሚቴ የአልጀር ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔን ሙሉ በሙሉ እንደሚቀበልና ለተፈጻሚነቱ እንደሚሠራ ከገለጸ ወዲህ በሰሜን ኢትዮጵያ ትግራይ ክልል በሚገኙ አንዳንድ ከተሞች የተቃውሞ ሰልፎች በመካሄድ ላይ ይገኛሉ። በቀጭን አንድ ረድፍ ተሰልፈው ለተቃውሞ የወጡ ህዝቦች በኢሮብና በባድመ ታይተዋል። ዘጋቢያችን ዓለም ፍስሐ ባለፈው ሳምንት ማብቂያ ወደ ባድመ ተጉዞ ነበር።
አካባቢ ሰልፍ ነገር የለውም። የተረጋጋ ስራ ነው የሚገኘው። የሄድኩበት ዓላማ ስምንት ሰዎች የሚያሉ እንደማነጋገር መክረ ነበር። ወጣቶችም ይገኛሉ፣ ሽማግሌዎች እና ሴቶች ነው የሚገኙት። በዚህ ያነጋገርኳቸው ሰዎች ሰላም መምጣት ያለበት እኛም መሬታችን ይዘን እነሱንም መሬታቸው ይዘው ነው ሰላም መምጣት ያለበት። አለበለዚያ መሬት አሳልፈ ሰጥተ ሰላም የሚባል ነገር ሊመጣ አይችልም። ሰላም አያመጣም። መሬት ቆርተ መስጠት የሁሉም በጥርቀት የሚያስገባ ወደ ጥል የሚያስገባ ነው እንጂ ሰላም ሊፈጥር አይችልም። ሰላም የሚፈጥረው በየቦታችን ሆነን በየመሬታችን ሆነን እንደ ድሮው አብረን ብንኖር ነው የሚሻለው ነው የሚሉት። መሬታችን ስትል ምን ማለታችሁ ነው? እንዴት መረጋገጫ ምናምን ስላቸው ሁሉንም ለማለፍ ይቻላል። እዛ ተወልደው ያደጉ 50 ዓመት ያደረጉ አንዳንድ ሴቶችም ይህ አካባቢ የነበርን ገበሬዎች የኤርትራ ገበሬዎችም እንደነበሩ ያንሱታል። ነበሩ ከኛ ጋር ነው የሚሉት፣ ከኛ ጋር ያሱ ነበሩ ነው የሚሉት። ግን ሁላችንም ወደ ትግራይ ክፍለ ሀገር ግብር እየገበርን ነው የኖር ነው። ስለዚህ የእኛ መሬት ነው፣ ባድመ ሰጥተንም በሰለባዊ ነው ተንጠቅለን የምንቀረው ወይ የሚለው ጥያቄ እንዳላቸውና የዛሬውን ሰለማዊ ሰልፋቸውም መሬታችንም አንሰጥም የሌላ መሬትም አንፈልግም የሚል መሪ ቃል ያለበት ያደረጉት በሰላማዊ መንገድ የተጨረሰም ይታወቃል።
በመቀሌ ከተማ በትናንትናው ዕለት የኢትዮጵያና የኤርትራ መሪዎች ውሳኔ በህዝቡ ላይ ከፍተኛ ኪሳራ ሲያስከትል ኖሯል። ከዚህ በኋላ ደግሞ ህዝቡ ድምፁን የሚያሰማበት የሰላም መድረክ ያሻዋል በሚል ወጣቶች ያዘጋጁት የማህበረሰብ የህዝብ ለህዝብ ውይይት ተካሂዷል። ውይይቱም በትብብር ያዘጋጁት ሁለት ወንድማማቾች ሲሆኑ በኢትዮ ኤርትራ ጦርነት ወቅት ዜጎች ሲፈናቀሉ ተወልዶ ካደገባት ኤርትራ የስድስተኛ ክፍል ተማሪ ሆኖ ከነ ቤተሰቡ ወደ ኢትዮጵያ በግዳጅ የተፈናቀለው አብርሃም ገብረ ሊባኖስ ዜጎች በመሪዎች ውሳኔ ሕይወታቸው ፍጹም ሲለወጥ የመፍትሄው አካል የሚሆኑበትን መንገድ ሊያፈላልጉ ይገባል ይላል።
የኤርትራን በኩል ከአምስቱ ኤርትራን ተጠለባቸው የሚገኙ ካምፖችና መቀሌ ከተማ ከሚኖሩ ኤርትራውያን የተሳተፉበት ነው ማለት ነው። በኢትዮጵያውያንም በተመሳሳይ ከጫፍ ራማ ጀምሮ ባድሜን፣ ሸራሮን እንደዚህ እያካለለ ከአፋር ድረስ ተወካዮች የተገኙበት ትልቅ ኮንፈረንስ ነበር ማለት ነው የትላንትናው።
አላማችሁ ምንድን ነው? ይሄንን የህዝብ ለህዝብ ውይይት የምታካሄዱት ምን ግብን አስባችሁ ነው? ምን ፋይዳ አለው ብላችሁስ ነው?
የኤርትራና የኢትዮጵያ ህዝብ የሚገርም ነገር በመሪዎቹ ግፊት አንዴ ተዋጋ ሲባል የሚዋጋ አንዴ ተው ሲባል የሚተው በራሱ ባላጠፋው ጥፋት እየተቀጣ የመፍትሄው ሳይሆን የችግሩ አካል ሆኖ ቆይቷል። ነገር ግን ከዚህ በኋላ ያለው ነገር ህዝቡ ራሱ አንድ አስተሳሰብና አንድ አላማ መሀል ተሰብስቦ መንግስታቱ ላይ ተጽዕኖ መፍጠር የሚችልበት አንድ የሆነ ተቋም እንፍጠር ብለን የተነሳ ነው።
አሸናፊ ተክላይ በአስመራ ዩኒቨርሲቲ የተማረና በስደት በሚኖርባት ኢትዮጵያ ደግሞ የማስትሬት ዲግሪውን ያጠናቀቀ ወጣት ነው። አሸናፊም በዚህ በመቀሌው የህዝብ ውይይት ላይ ተሳትፏል።
ስፔሻሊ ህዝብ ለህዝብ ስንል በኢትዮጵያ ያለ ህዝብ ከኤርትራ ስፔሻሊ እዛ ቦርደር ላይ ካሉ ህዝብ ላይ ማለት አሁን እዚህ ባድማ አካባቢ ያለው ጦርን አካባቢን በተመሳሳይ ኤርትራውያኖች አሉ ወደ ኢትዮጵያ ገብተዋል መሬታችን የሚል ሆነ ግን እነዚህ ሰዎች አሰባስበን ማነጋገር አንችልም የሚል እይታ ነው የነበረን። ሁለተኛም ኤርትራ ውስጥ ያለ ሉዓላዊነት ወይ ልዕልና ህግን ከዛ ጋር ተያይዞ የኤርትራ የውስጥ ልዕልና ህግ ያፋለሱ ነገሮች አሉ። ይህ ነገር ደግሞ ለኤርትራ መንግስትም አጋዥ ናቸው። ህዝብ ለህዝብ ግን የተጎዱ ሰዎች ብዙ አሉና ወንድማኖች ሆነን ድረስ ቦታው ወደዚህም ሄደ ወደዛም ሄደ ሳይሆን ወንድማኖች ሆነን ድረስ በሰላም የመኖር በሰላም በመኖር መስራት አለብን የሚል አሰብ ነው ያለን። ስለዚህ ያን ለማድረግ ደግሞ ቁጭ ብለን መነጋገር አለብን፣ ችግሮቻችን መፍታት አለብን። ለረዥም ጊዜ የቆየ ችግሮች አሉን። መሪዎቻችን የፈጠሩብን ችግሮች ማለት ነው። ኤርትራ ሳይስምጣም ከድሮ ከጥሊያን ግዛትን ጀምረ ከዛም የነበሩ የኢትዮጵያ መሪዎችን ወደ መጥፎ ነገር የሚያስገድ አሁንም ያለ መንግስት ደግሞ ወደ ባሰበት ህዝብ ለህዝብ በደንብ እንዳይገናኝና እዛኛው ያለ ህዝብ በዚህኛው ህጉ የማያይበት ሁኔታዎች ተፈጥሮ ነበሩና ይህን ነገር ማስተካከል አለ።
ከዚሁ ጋር በተያያዘ የህወሀት ማዕከላዊ ኮሚቴ አባላት ከትናንት ጀምሮ የአስቸኳይ ስብሰባ በማካሄድ ላይ ናቸው። የኢህአዴግ ምክር ቤት ያሳለፈውን የድንበር ውሳኔ እንደዚሁም በሌሎች ጉዳዮች ላይ እየመከረ መሆኑን ዘጋቢያችን አለም ፍስሐ ከመቀሌ ገልጾልናል።
በደቡብ ኢትዮጵያ ምስራቅና ምዕራብ ጉጂ ዞኖችና ጌዴኦ ዞንን በሚያዋስኑ ወረዳዎች ውስጥ ግጭት አገርሽቶ የብዙ ዜጎች ሕይወት ጠፍቷል። በግጭቱ ሳቢያ ቁጥሩ እጅግ የበዛ ሰው መፈናቀሉም ተሰምቷል። የግጭቱ መንስኤ እስካሁን በውል ተለይቶ አልታወቀም። ግጭቱ በተከሰተባቸው ስፍራዎች ያለው ሰብአዊ ሁኔታ የከፋ መሆኑንም ምንጮች ጠቁመዋል። ተጨማሪ ዘገባ ከመለስካቸው።
በደቡብ ኢትዮጵያ የጉጅና የጌዴኦ ማህበረሰቦች በሚኖሩባቸው ተዋሳኝ ወረዳዎችና ቀበሌዎች አካባቢ ከግንቦት 25 ቀን 2010 ዓ.ም ተመረጀ ጀምሮ በተፈጠሩ ግጭቶች ቁጥራቸው ወደ 100 የሚገመቱ ሰዎች መገደላቸውና በመቶ ሺዎች የሚቆጠር ህዝብ መፈናቀሉ ተነገረ። በእነዚህ ዞኖች አዋሳኝ ወረዳዎች ካንዱ ወደ ሌላው ዞን ብቻ ሳይሆን መፈናቀሉ ያለው ባንድ ወረዳ ውስጥም መከሰቱን የተለያዩ ምንጮች ይናገራሉ። የጌዴኦ ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አለሳ መንገሻ ከአካባቢው ከተለያዩ ምንጮች ያገኙት ባሉት መረጃ ተመስርተው አጠቃላይ ሁኔታውን ዳሰውልኛል።
እውነት ለመናገር አሁን ከጌዴኦ ዞን ከገደብ ወረዳ ወደ ጉጂ የተፈናቀሉ የኦሮሞ ተወላጆች ሊኖሩ እንደሚችሉ ይገምታለሁ። ከጌዴኦ ዞን ኮቾሬ ወረዳ ወደ ጉጂ ዞን ወደ ምዕራብ ጉጂ ዞን የተፈናቀሉ የጉጂ ተወላጆች ሊኖሩ እንደሚችሉ ይገምታለሁ። ቁጥራቸውን ግን ለመገመት በጣም ይከብደኛል። ለዛ ግን በሆነ አካል ይሄን ቢያሳውቁ ጥሩ ነው። የነሱ መፈናቀልና መጎዳት የኛም መፈናቀልና መጎዳት ነው፣ ያሳዝነናል። በጌዴኦ ዞን አካባቢ የተፈናቀሉት ከተለያዩ ወረዳዎች ነው የተፈናቀሉት። እንግዲህ ተፈናቃዮች ያሉት በጌዴኦ ዞን ብቻ አይደለም። ከጉጂ ዞን ቢፈናቀሉም እዛ ጉጂ ዞን ተፈናቅለው ወደ ገደኦ ዞን መምጣት ስላልቻሉ በጉጂ ዞን ተፈናቅለው ያሉ አሉ። ከዛም አልፈው ደግሞ ወደ ገደኦ ዞን የተፈናቀሉ አሉ። አሁን ከየአካባቢ በሚናገኘው ግምት ከግማሽ ሚሊዮን የማያንስ ህዝብ ነው የተፈናቀለው።
ቀርጫ ከተማ ጉጂ ዞን ውስጥ እንደሚኖሩ የነገሩኝና ስሜን ብናገር አደጋ ሊደርስብኝ ይችላል ያሉኝ የገደኦ ተወላጅ ደግሞ ስለደረሰው ጉዳት የሚያውቁትን ዘርዝረውልኛል።
በሰው አካል ላይ በጣም ይሄ ነው የማይባል በአሰቃቂ ግድያ ሰው እየታረደ ነው አለው። እስካሁን ባለኝ መረጃ ወደ 75 ሰው በአሰቃቂ ግድያ ሞቷል። አሁን
በቅርጫ ከተማ ብቻ
አይደለም፣ በሰባት አጎራባች ቀበሌያት ወደ 75 ሰው ሞቷል። ከ75ቱ ሰው 11 ሴቶች ናቸው፣ 9ኙ ህጻናት ናቸው። ይህ አሁን በሰባት ቀበሌ ያለ ሰው መረጃ ነው። በጣም ይሄ ነው የማይባል አሰቃቂ ግድያ ነው የተደረገ።
የምዕራብ ጉጂ ዞን የጸጥታ ኃላፊ አቶ ደስታ ይታና በበኩላቸው በአካባቢው በሰው ሕይወትና በንብረት ላይ ስለደረሰው ጉዳት እንዲሁም ስለተፈናቀለው ሕዝብ ያላቸውን መረጃ አካፍለውኛል። ስለ ጠፋው የሰው ሕይወት ቁጥር ግን መናገር አያስፈልግም ብለዋል።
በረሃብ ጉዳት የደረሰው አለ፣ እንደገና ደግሞ በሕይወት የጠፋበት ይሄ በዚህ በውጊያ አለ። ይሄ ቁጥሩን መናገር አያስፈልግም። ብዙም የንብረት ውድመት አለ። ይሄ በሁለቱም ነው፣ በአንዱ ገን ብቻ አይደለም።
ግን ከአንዳንድ ወገኖች ሲሰማ እስከ 300,000 እስከ 500,000 የሚሉ ሰዎችም አሉ የተፈናቀሉ ብቻ።
እሱን እኔ አላውቅም። በዞናችን ያለው 100 ምናምን ጉጂ አለ። ጉጂዎች አሁን በደቡብ ውስጥ የሚኖሩ ጉጂዎች አሉ። እኛ ውስጥ አለ፣ ጌዴኦ አለ። እንግዲህ እነሱ ውስጥ ያለው መረጃ ከነሱ መስል ስላለ እኛ ጋር አለ። ግን ከሁለቱም ማለት ወደ 60 ምናምን ጉጂዎች ነው የተፈናቀሉት።
ወደ 60,000
እነሱ ደግሞ ወደ 60 ምናምን 62,000 ምናምን ነው እነሱ ደግሞ 50,000 ምናምን። አጠቃላይ ግን 100 ምናምን 112,000 የሚሆን ከሁለቱም ተፈናቅሏል። እኛ ውስጥ ያለ እኛ ነው የምንመግበው። ማህበረሰቡ ራሳቸው ላይ ይዞ ራሱ ለደብቆ እየመገበ ነው አለ። አሁን ማገዶችን
ስማቸውን ለመናገር ፈቃደኛ ያልሆኑትና በቅርጫ ከተማ ነዋሪ እንደሆኑ የነገሩኝ ሰው ስለ አጠቃላዩ ሰብአዊ ሁኔታ የገለጹት አስደንጋጭ ነበረ።
ነፍስ አድን ስራ እየተሰራ አይደለም። ሰው በረሃብ እያለቀ ነው ያለው። ትላንትና ከትላንት ከአርብ ጀምሮ ትንሽ ተኩሱ ረገብ ያለ ቢመስልም ሰው በገጀራ እያለቀ ነው ያለው። በረሃብ እያለቀ ነው ያለው። እርዳታ ምንም አላገኘም። በሽታም ሰው በጣም እያለቀ ነው ያለው። ለአራተኛ ጊዜ ነው የጌዴኦ ህዝብ እየተፈናቀለ ያለው። በዚህ ጉዳይ ላይ ደግሞ የፌዴራል መንግስት ዝም ብሎ እያየ ነው ያለው። በጣም አስቸጋሪ ነገር ነው ያለው።
አቶ አለሳ መንገሻም ከአካባቢው ደርሶኛል ያሉትን መረጃ መሰረት አድርገው ጉዳዩ በእጅጉ አሳሳቢ ነው ብለዋል።
የተፈናቀለው ህዝብ የተፈናቀለበት ሁኔታ፣ አሁን ያለበት ሰብአዊ ሁኔታ፣ መንግስት ምን ያህል እርዳታ እያደረገ እንደሆነ መንግስት በሚዲያ ብገልጸው እና ብንሰማው በጣም ደስ ይለናል። አሁን ተፈናቃዮቹ ካሉበት ሁኔታ አንጻር በምናይበት ጊዜ እጅግ አሳዛኝ፣ አሰቃቂ፣ አስከፊ ሁኔታ ውስጥ ናቸው ያሉት። መጠለያ የለም፣ ልብስ የለም፣ መድኃኒት የለም፣ ውሃ ማግኘት አይችሉም። ነፍሰ ጡሮች በዝናብ ውስጥ በጭቃ ውስጥ እየተገላገሉ ህጻናት ልጆቻቸው እየሞቱባቸው ነው። ምግብ ማግኘት አልቻሉም። በጣም አስከፊ ነው። ስለዚህ መንግስት ይሄ ችግር እንዳለ በይፋ በአደባባይ ተናግሮ ሌሎች ረጂ ወገኖች እንዲተባበሩ በይፋ ቢናገር ለማስተባበርም በጣም በቀለለ ነበር።
የጌዲዮ ዞን ዋና አስተዳዳሪን በተከሰተው ግጭትና በደረሰው ጉዳት ዙሪያ ለማናገር ያደረኩት ጥረት አልተሳካልኝም። ይሁንና የምዕራብ ጉጂ ዞንን የጸጥታ ኃላፊ አቶ ደስታ ይተናን የግጭቱ መንስኤ ምንድን ነው ብዬ ጠይቄያቸዋለሁ። እንደሳቸው አገላለጽ በቁጥር 12 የሚሆኑ ሰዎች የግጭቱ መንስኤዎች ናቸው። ቀደም ሲል ጎንደሮ በተባለ የሀገር ባህል መሰረት ከወራት በፊት በተፈጠረው ግጭት ደርሶ የነበረውን ጉዳት ሁለቱም ወገኖች ይቅር ተባብለው የገዴው ማህበረሰብ አባላት ወደ ነበሩበት ተመልሰው እንደሰፈሩ አስታውሰዋል። ይሁንና እነዚህ ግጭቱን ያነሳሱ ሰዎች የሚሏቸው ሰዎች ይህን ሂደት ረብሸውታል።
አንደኛ ህዝቡ ማሽኖች ጀመሩ። ኦሮሚያ ውስጥ ያለውን የገዴው ማህበረሰብ ወደ የክልላቸው ውጡ፣ ጦርነት እናነሳለን ብሎ አወጁ። ህዝቡ መሸሽ ጀመረ። ለመሸሻችሁ ሸሻችሁ ብለን ጠየቅ ውጡ ተብለናል፣ ችግር ይፈጠራል፣ ጦርነት እንነሳ ነው ብሎ እዚህ ነው የሚሸሸው አለ። አትሽሹ ብለን አወያይተን መለስ ናቸው ወደ ቀያቸው ማለት ነው። ከዛ እነዛ ወደ 12 ሰዎች የሚሆኑት ደግሞ ይህ ነገር የሚቀሰቀሱት ውጡ ብሎ እንዳወጁ፣ ከዛ በኋላ መውጣት ጀመሩ። ወደ ግጭት ገባ ማለት ነው። መነሻ ይሄ ነው ዋናው።
ይሄ በከፍተኛ የአመራር አካላት በሁለቱ ክልሎች የታየ ጉዳይ ነው። እንዴት ነው
አይቷል? በደንብ አይቶ ገምግቦ አጠቃላይ ያለው ነገር እርምጃ ወስዶበት፣ በአመራር ደረጃ ያሉት እርምጃ ወስዶበት በሁለቱም ማለት ነው ተካሂዷል። መጨረሻ ላይ ግን አሁን ብዙ ሰሞን ማለት ነው ግንቦት 5 ላይ እንደገና ደግሞ በኦሮሚያ ክልል ታጠቀ ጠቅላላ ምልሻዎችን ተሰባስቦ በገደው በኩል ዙሪያውን አምባላ፣ ቃርጫ፣ ሁሌሆራ፣ ገላና፣ አባያን ሰገት ማለት ገላና ድረስ በአንድ ቀን በአንድ ሰዓት በተመሳሳይ ማታ በታጠቀ ኃይል በሰለጠነ ኃይል ጦርነት ጀመሩ በ5 ማለት ነው።
የቀርጫው ነዋሪ ግን ይህን አይቀበሉም። በሳቸው አባባል የጌዴኦ ማህበረሰብ የመብት ጥያቄ ስለነሳ ነው ይህ ችግር የተፈጠረው።
አሁን የማንነታችን መብት ይጠበቅ፣ በቋንቋችን መናገር አልቻልንም ብለው በአመለክቱ ለኦሮሚያ ክልል አመልክቶ ኦሮሚያ ክልል ይህን መሆን የለበትም ብለው ተጣርቶ አስቸኳይ እልባት እንዲሰጥ ብለው ደብዳቤ ጽፎ ነበር። ይሄ ደብዳቤ መጥቶ ለምዕራብ ጉጂ ዞን ተሰጠ። ከምዕራብ ጉጂ ዞን ወደ ቀርጫ ወረዳ ተጽፎ ቀርጫ ወረዳ ደብዳቤ ይሄ እንደገባ እንደማካሄደዋል ብለው ሰውን ማሳሰር ጀመሩ። መደብደብ፣ ቤት ላይ ድንጋይ መወርወር ተጀመረ። ማንነታችን መብት ይጠበቅ ብለው ስለጠየቀ ብቻ ነው ይሄ እየደረሰ ያለው።
የገዴው ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አለሳ መንገሻን የችግሩ መንስኤ ምንድን ነው? ለምንስ ግጭት በተደጋጋሚ ይነሳል የሚል ጥያቄ አቅርቤላቸዋለሁ። አቶ አለሳ መንግስት ይህን ጉዳይ ትኩረት ሰጥቶት በገለልተኛ ቡድን ቢያስጠናው የተሻለ እንደሆነ ያሳስቡና ያላቸውን መረጃ አካፍለውኛል።
በገዴኦ ተወላጆች በኩል የምንነገረው አካባቢውን ለቃችሁ ውጡ እየተባል ነው ነው። እኛ ስናውቅ ደግሞ የጉጂ ህዝብ የገዴኦን ተወላጅ አብር ካንተ ጋር ሊኖር አልችልም አል ብለን አፋችንን ሞልተን መናገር አንችልም። ያደግነውም በዚህ አይደለም። የገዴኦ ህዝብም የጉጂ ተወላጅ ከምድራችን ይውጣ ብሎ ያሳድደዋል ብለን አንቀበልም። ያደግነውም በዚህ አይደለም። የምናቆም ይሄንን አይደለም። ይሄንን የሚቀሰቅሱ ወገኖች ምን አላማ እንዳላቸው ለማወቅ መንግስት ጥልቅ ምርመራ አድርጎ ለህዝብ ቢያሳውቅ የሁላችንም ፍላጎት ነበር።
የምዕራብ ጉጂ ዞን የጸጥታ ኃላፊ አቶ ደስታ ይተና ለቪኦኤ እንዳሉት በአሁኑ ጊዜ እሳቸው ባሉበት አካባቢ በተነጻጻሪ ሁኔታ መረጋጋት እየታየ ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ፖሊስ ኃይል አባላት በከፈቱባቸው ጥቃት የበርካታ ሰዎች ሕይወት አልፏል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ከአርብ ጀምሮ እስከ ዛሬ ድረስ ባሉት ቀናት በሶማሌ ክልል ልዩ ፖሊስ ታጣቂዎች በተፈጸሙ ጥቃቶች 14 ሰዎች ተገድለዋል ብሏል። ድርጅቱ ባለፈው አርብ ባወጣው ሌላ የኢትዮጵያ ሰብአዊ መብት ጉዳዮች ላይ ያተኮረ መግለጫው ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው፣ አስፈላጊው ጥበቃም እንዲደረግላቸው ሲል አሳስቧል። የኢትዮጵያ መንግስት ዘውግን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ነው ያለው መግለጫው። ጽዮን ግርማ ዝርዝሩን ይዛለች።
አርብ ዕለት ቆቦ ቢቃ አላን ኡላና ወርላምቡ በተባሉ ቦታዎች እንዲሁም ቅዳሜና እሁድ ሆሳሊን ማራርና ጢሮ በተባሉ ቀበሌዎች በአጠቃላይ 14 ሰዎች ተገድለዋል፣ ብዙ ሰዎች ቆስለዋል፣ ቤቶችም ተቃጥለዋል ብሏል አምነስቲ። ሁኔታውን ለማጣራት ወደ ወረዳው ነዋሪዎች ጋር ስልክ ደውዬ ነበር። ያገኘኋቸው ነዋሪዎች በታጣቂዎች ከፍተኛ ጥቃት እንደደረሰባቸው ተናግረዋል። አንድ ስሙን መግለጽ ያልፈለገ ነዋሪ ሁኔታውን ያስረዳል።
የተናክሰን ቀበሎች የትላ አምስት ኒው ፖርስ የሚለው ሰራዊት ከባድ መሳሪያዎቹን እና ፓትሮል ይዞ ገብቶ እኔም እዛ ሻይን ሌድኩት ገብቶ በቃ ልክ እንደመቱ ብዙ ሰው እዛ ተጎድታና ሞተ ነበር። እኔ ሮጬ በግድ ነው ያመለኩኝ። ከዛ ገብቶ ቤቶቹን ምናምን አቃጠሉ፣ ሽንዴ ምናምን እና ከብቶች ምናምን ሁሉ ነገር ወሰዱ። ሰዎቹ ደግሞ ተፈናቀሉ። ወደ አስራ ምናምን ሰዎች ናቸው። ኦቦ ቢቃ ኡላን ኡላ ወደንሱ ደርቢጋ ኤንቲሮ ጄላ አርበኢት ብኞ መረር ይሄ ሁሉ እኔ የሚያውቃቸው ነው። እኔ ማላውቃቸው ብዙም አሉ። እኔ ባለውበት ቦታ 10 ሰው ተከበረ። ወደ ሀረር የተወሰደ ደግሞ 20 ሰው አለ።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ የሆኑትን አቶ ፍስሐ ተክሌ ሁኔታውን እንዲያብራሩ ጠይቄያቸው ነበር።
ጭናክሰን አካባቢ ከአለፈው አርብ ጀምሮ ወደ 14 ሰዎች በሶማሌ ክልል ልዩ ኃይል ተገድለዋል። የተለያዩ ቀበሌዎች ላይ ተጠቅተዋል። አርብ ዕለት 3 ሰዎች ተገድለዋል። ቅዳሜ ዕለት ደግሞ 7 ሰዎች፣ እንደገና ትናንትና ሌላ 4 ሰዎች በጥይት ተገድለዋል። ሌሎች ብዙ ሰዎች ደግሞ ቆስለዋል። ይህ እንግዲህ ቅርብ ጊዜ መሆኑ ነው እንጂ ከሁለት ሳምንት በፊትም እንደዚህ ተመሳሳይ ሰዎች ላይ ጥቃት ተደርጎ ሰዎች ቤታቸው ተቃጥሎ ብዙ ሰዎች ሞተው ነበረ። በዛም ጊዜ ቢሆን አሁንም የምናደርገው ነገር ምንድን ነው? የሶማሌ ልዩ ኃይል በተለያየ ጊዜ ከተቋቋመበት ጊዜ ጀምሮ እንደ ፈረንጆቹ ከ2008 ጀምሮ ብዙ የሰብአዊ መብት ጥሰቶችን ይፈጽም ነበረ። ከቅርብ ጊዜ ወዲህ ደግሞ ወደ ጎረቤት ክልል ኦሮሚያ እየሄደ ብዙ ሰዎችን ያጠቃልና ይሄ ኃይል መበተን አለበት። በተለይ ድርጊቱን የፈጸሙ የዚህ ፖሊስ አካላት ለፍርድ መቅረብ አለባቸው። መብታቸው የተጣሰባቸው ሰዎች ደግሞ አስፈላጊው ካሳ ሊደረግላቸው ሊከፈላቸው ይገባል። ይሄ ማለት የግድ በገንዘብ ብቻ አይደለም፣ በተለያዩ መልኩ ካሳ ሊደረግ ይችላል። ያን እንግዲህ ያው በዝርዝር እንትን የሚባል ይሆናል፣ ግን አስፈላጊ የሆነ እውቅና መጀመሪያ መብት ጥሰት እንደተፈጸመባቸው ይቅርታ፣ ከዛ በኋላ ደግሞ ለደረሰባቸው ጉዳትና ጥፋት አስፈላጊው ካሳ ሊደረግላቸው ይገባል ነው የምንለው።
የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል በሚገኙ የተለያዩ አካባቢ ነዋሪዎች ላይ ይፈጽመዋል በሚባለው ተደጋጋሚ ጥቃት የበርካታ ሰዎች ህይወት ማለፉን በተለያየ ጊዜ በዘገባችን ማካተታችን ይታወሳል። በዚህ ጉዳይ ላይ ዛሬን ጨምሮ የክልሉ መንግስት ምላሽ እንዲሰጠን ተደጋጋሚ ሙከራ ብናደርግም ሳይሳካልን ቀርቷል። በሌላ በኩል የክልሉ መንግስት የሶማሌ ክልል ልዩ ፖሊስ የተቋቋመው በድንበር ላይ የሚፈጸሙ የአሸባሪ ጥቃቶችን ለመከላከል ነው ሲል በተደጋጋሚ በክልሉ የመገናኛ ብዙሃን ላይ መግለጹ ይታወሳል። በሌላ በኩል አርብ ዕለት አምነስቲ ባወጣው መግለጫ ከኦሮሚያ ክልል የተፈናቀሉና ለመፈናቀል በስጋት ላይ ያሉ ነዋሪዎች አስቸኳይ መፍትሄ እንዲሰጣቸው ጠይቋል። አቶ ፍስሐን ስለ መግለጫው ጠይቄያቸዋለሁ።
በኢትዮጵያ አቆጣጠር ከጥቅምት ጀምሮ ብዙ ቦታዎች ላይ ታይቷል። ከቤኒሻንጉል አካባቢዎች ላይ ወደ 500 ቤተሰቦች ተፈናቅለው ወደ ባህር ዳር ነበሩ። እስካሁን ድረስም ብዙ ሪፖርት ሲደረግ ነበረ። ከኦሮሚያ በተለይ ከቄለም ወለጋ እና ከኢሉ አባቦራ ዞን ቡኖ በደሎ የሚባለው ዞን አካባቢ ከጥቅምት ወር ጀምሮ ብዙ ሰዎች ተፈናቅለዋል። እነዚህ ሰዎች ደግሞ ምሳሌ 1400 ያህል ሰዎች በተለያዩ የሰሜን ወሎ ዞኖች ሰፍረው ይገኛሉ። መንግስትም እርዳታ እያቀረበላቸው በመንግስት ዳታ ራሱ መሰረት 1400 ሰዎች ተመዝግበው እርዳታ እየተደረገላቸው ነው። ቆቦ፣ ወልዲያ፣ አላማጣ ውስጥ እና ሀሮ አካባቢ ተመልሰው ይገኛሉ። ከዛ ጊዜ ጀምሮ ማለት አሁንም ደግሞ በተለይ በቄለም ወለጋ ላይ ያሉ ሰዎች በየጊዜው ጥቃት ይደርስባቸዋል፣ ማስፈራራት ይደርስባቸዋል። ከአካባቢያችን ውጡ፣ ወደ ክልላችሁ ተመለሱ እየተባሉ አካባቢ ባሉት ወጣቶች ጫና እየተደረገባቸው ነው እና ባናገርናቸው ወቅት ያሉ ምንድን ነው የመንግስት አካላት ምንም አላደረጉልንም እስካሁን ጫናው እየባሰ ስለመጣ ከዚህ በኋላ መቆየት አንችልም፣ በአጭር ጊዜ ውስጥ መልስ ካልሰጠን ተመልሰን ወደ አማራ ክልል መሄዳችን ነው ነው ያሉት እና እኛ የሚያሳስብ ነው ምንድን ነው አፋጣኝ መልስ ይሰጣቸው፣ ፈላጊው ጥበቃ ይደረግላቸው፣ እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቆጠቡ መንግስት አስፈላጊውን እርምጃ ይውሰድ ነው የምንለው።
አቶ ፍስሐ የኢትዮጵያ መንግስት ዘርን ያማከለ ጥቃቶችና በተያያዥነት የሚፈጠሩ መፈናቅሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት እንዳለበት የድርጅታቸው አቋም መሆኑን ገልጸዋል።
ሁሉም ሰው የመንግስት አካልም ሆነ ኢትዮጵያ ውስጥ ያሉ ማንኛውም ነዋሪ በሙሉ አንደኛ ማወቅ ያለበት ነገር አንድ ሰው ኢትዮጵያዊ እስከሆነ ድረስ በኢትዮጵያ ውስጥ ተዘዋውሮ መስራትና መኖሪያውን ማድረግ ይችላል። በኢትዮጵያ ህገ መንግስትም ሆነ በዓለም አቀፍ ህጉ መሰረት ሰዎች ተዘዋውረው መስራት ይችላሉ። መኖሪያቸውን በተለያየ አካባቢ ማድረግ ይችላሉ። በመረጡት ቦታ መኖር ይችላሉ። ስለዚህ ይህንን መብት በተመለከተ አስፈላጊውን ግንዛቤ መፍጠር ያስፈልጋል። በመንግስት አካላትም ቢሆን በግለሰቦችም ቢሆን በነዋሪዎችም ቢሆን። ሁለተኛ ደግሞ ይህን ተላልፎ በማፈናቀሉ ድርጊት በሚሞከርበት ጊዜ መንግስት ዝግጁ ሆኖ ከክልላቸው ውጪ የሚኖሩ ሰዎችን ለመጠበቅ አስፈላጊውን ዝግጅት ያስፈልገዋል። በኦሮሚያ ያሉ የተለያዩ ብሔረሰቦች ሊኖሩ ይችላሉ። በአማራ ያሉ ሊሆን ይችላሉ። በተለያዩ አካባቢ ሊሆን ይችላሉ። እነዚህ ሰዎች ጥቃት ይደርስባቸዋል ተብሎ ከተገመተ ወይም ደግሞ በቂ ማስረጃ ካለ አስፈላጊውን ምላሽ ከመንግስት ማግኘት ያስፈልጋል ነው የምንለው። እና ተፈጥሮ ሲገኝም ደግሞ ጉዳት የደረሰባቸውን ወገኖች መልሶ ማቋቋም፣ ተመልሶ እንዲመጡ ማድረግ የሚቻልበት ሁኔታ ማመቻቸት፣ እንዲሁም ደግሞ አስፈላጊውን ካሳ መክፈል ያስፈልጋል።
የአምነስቲን መግለጫ በተመለከተ የኢትዮጵያ መንግስት ምላሽ እንዲሰጠን የመንግስት ኮሚኒኬሽን ጉዳዮች ሚኒስትር የሆኑትን አቶ አህመድ ሸዴና የኦሮሚያ ክልል ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ስልክ ላይ ደውለን ነበር። አንደኛው ስልክ ስለማይሰራ፣ አንደኛው ደግሞ ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል ዶክተር ነገሪ በፌስቡክ ገጻቸው ላይ ቀበሌና ወረዳዎችን በዝርዝር ጠቅሰው ባሰፈሩት መግለጫ የኦሮሚያ ክልላዊ መንግስትም ሆነ የኦሮሞ ህዝብ ሌሎችን የማቀፍ እንጂ የማፈናቀል ባህል የላቸውም ብለዋል። በሌላ በኩል የአማራ ክልል አደጋና ስጋት ኃላፊዎች ለክልሉ ብዙሃን መገናኛ እስካሁን 1400 ሰዎች መፈናቀላቸውን አረጋግጠዋል። አምነስቲ በበኩሉ በጉዳዩ ላይ የኢትዮጵያ መንግስት ምላሽ ለማግኘት ያደረገው ሙከራ እንዳልተሳካ ገልጾ መንግስት መረጃዎችን በመሸፋፈል ላይ ይገኛል ሲል ወቀሳ ሰንዝሯል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደሚቀጥለው ቅንብር እናልፋለን። አሉላ፣
የአሜሪካ ድምፁ የአፍሪካ ሙዚቃ ሰዓት አባት በሚል ቁልምጫ የሚታወቀው ሊዮ ሳርኪሲያን አረፈ። የቀድሞ ባልደረባችን ሊዮ ሳርኪሲያንን ስራ በአፍሪካ ሙዚቃ ስብስቦቹ ለምሽቱ ባጭሩ መልከት እናደርጋለን። ለሙዚቃ ይልቁንም ለአፍሪቃ ያለው ፍቅር ወደር የለውም ሲል ጻፈ የቪኦኤ የአፍሪካ ዋና ክፍል ዲሬክተር ንጉሴ መንገሻ። የአሜሪካ ድምፁ የአፍሪቃ የሙዚቃ ሰዓት ፕሮግራም አባት በመባል የሚታወቀውን ሊዮ ሳርኪሳንን ህልፈት ለሙያ አጋሮቹ ባስታወቀበትና ሐዘኑን በገለጸበት ማስታወሻው ከአንደኛው ጥግ ሌላኛው ጥግ አፍሪቃን በማዳረስ የአህጉሪቱን ሙዚቃና ባህል የአፍሪቃ ሙዚቃ ሰዓት በተሰኘው ፕሮግራሙ ለአራት አስርታት ሲያስተዋውቅ የኖረው ሊዮ ቀዳሚው የአፍሪቃ ሙዚቃ አባት ወይም የሙዚቃ ሰው በመባልም ይታወቃል።
It's music time in Africa. A very good Sunday evening to you, friends. I'm Rita Rochelle. Hello again, and welcome back to Music Time in Africa.
And now here's Leo.
And I'm Leo Sarkisian. Happy to have you with us today, Sunday, December 23rd. And this coming Tuesday is Christmas Day.
ሊዮ ሳርኪዚያን በፕሮግራሙ ለሶስት አስርታት አጋሩ ከነበረችው ሪዳ ጋር ልዩ የገና ዝግጅታቸውን ሲያስተዋውቁ ነበር የተከታተል ነው። በሙዚቃ ጉዞው አህጉሪቱን ከዳር እስከ ዳር ያዳረሰው ሊዮ ይበልጡንም የአፍሪቃ ባህላዊ ሙዚቃዎች ላይ ያተኮሩ ልዩ ልዩ ስብስቦቹ ከኢትዮጵያም እንደ መላመላና ምንጃርን የመሳሰሉትን አካተዋል።
ሴሌክሽን ነምበር 2 Mela Mela. Selection number 3. Manjar.
Ara de shankara, ara de shankara,
እንደ አውሮፓውያን የዘመን አቆጣጠር በ1960 ዓመተ ምህረት መጀመሪያ በጊኒ ቀዳሚው የአፍሪካ የሙዚቃ ሰው የሚለውን ያን መጠሪያውን ባገኘበት ወቅት በጊኒ ነበር ስራው። ታዲያ በ1963 ዓመተ ምህረት በዩናይትድ ስቴትስ የዓለም አቀፍ ተራድኦ ፕሮግራም ዲሬክተር ለአሜሪካ ድምጽ አባል ሆኖ ተቀጠረ።
Selection number 5, Anchem Indala, sung by Baheta Gabre Hayward. Selection number 11, Yeleb Leyesat, sung by Buzunesh.
የሰዓታችን ጉዳይ ፈቀደ አይመስልም። ሰፋ ያለውን ያጠናቀርነውን ዝግጅት በሌላ ፕሮግራም ልናቀርብ ነው። በተከታታይ የባህታ ገብረ ሕይወትን የብዙነሽ በቀለንና የጥላሁን ዜማዎች ነበር የተከታተልነው። ሊዮ አፍሪካን ባዳረሰባቸው በርካታ ዓመታት ለመጀመሪያ ጊዜ በጡረታ እስከወጣበት 1976 እና ኋላም በግሉ ለረጅም ዓመታት እስካገለገለበት ድረስ ከሙዚቃ አልተለየም ነበር። የተተኩት ወይም በሙያው በስፍራው የተተኩትንም ባለሙያዎች እንዲሁ አብሮ በማገዝና የአፍሪካን ሙዚቃ በማስተዋወቅ ሲያገለግል ቆይቷል። ባለፈው አርብ ከዚህ ዓለም በሞት የተለየው ሊዮ ታሪክና ሕይወቱን የተመለከተ ፕሮግራም በሌላ ጊዜ እናቀርባለን።
የኢትዮጵያ አየር መንገድ ወደ ዩናይትድ ስቴትስ ቺካጎ ግዛት ተጨማሪ የበረራ መስመር ዛሬ ጀምሯል። በዩናይትድ ስቴትስ ብዙ ሰዎችን ከሚያስተናግዱ የአውሮፕላን ማረፊያዎች አንዱ በሆነው ኦሄር አየር ማረፊያ የኢትዮጵያ አየር መንገድ የሚያደርገው በረራ በዩናይትድ ስቴትስና ኢትዮጵያ መካከል የንግድና ምጣኔ ሀብት ትስስርን የሚያጠናክር እንደሚሆን ተገልጧል። በቺካጎ አካባቢ የሚኖሩ ኢትዮጵያውያንም የበረራው መጀመር ወደ ትውልድ ሀገራቸው ለሚያደርጉት ጉዞ አመቺ እንደሚሆንላቸው ተናግረዋል። መስተዋት አረጋው ዝርዝር አላት።
አድማጮች ይህን ቆየት ብለን እናቀርባለን። ከዚያ ቀድመን ታዲያ ሌላ ፕሮግራም እንድናቀርብ ንጉሱ እያስታወሰኝ ነው። ባሳለፍነው ቅዳሜና እሁድ በባህር ዳር ከተማ የአማራ ብሔራዊ ንቅናቄ መመስረቱን ተመራጮች ባወጡት መግለጫ አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ መስፈርትን ያሟላ ነው የተባለው ይህ ንቅናቄ በአማራ የሕዝብ የፖለቲካ የምጣኔ ሀብትና የማህበራዊ ሕይወት ላይ ወሳኝ ፋይዳ እንደሚኖረውም ተገልጧል። ለመሆኑ ይህ ንቅናቄ ከኢትዮጵያ ውጭ በሚገኙ በርካታ የአማራ ድርጅቶችም ሆነ አገር ውስጥ ካለው ብአዴን ጋር በምን ይለያል? አስፈላጊነቱስ እስከምን ድረስ ነው? የአዲሱ አበበ ጥያቄ ነው። ፕሬዚዳንቱ ዶክተር ደሳለኝ ጫኔን አነጋግሯል። እንሆ
እርግጥ ነው ውጭ ሀገር ያሉ ብዙ የተለያዩ የአማራ ፖለቲካ ድርጅቶችና የሲቪክ ማህበራት አሉ። ሀገር ውስጥም ብአዴን አለ። ግን ብአዴን እስካሁን ባለው ሂደት ውስጥ የአማራን ህዝብ ጥቅም በሚገባው ልክ እያስከበረ አይደለም። ድርጅቱ ከአመሰራረቱ ጋር ተያይዞ ብዙዎቹ መስራች አባላትም ለአማራ ህዝብ ተቆርቋሪ አልነበሩና ለአማራ ህዝብ የሚገባውን ጥቅምና ፍላጎቱን፣ ደህንነቱን፣ ህልውናውን ማስከበር ባለመቻላቸው አሁን የምናያቸው በአማራ ህዝብ ላይ እየደረሱ ያሉ የተለያዩ በደሎች፣ ችግሮች፣ ግፎች ስላሉ እሱን መታገል ስለፈለግን ነው የአማራ ብሔራዊ ንቅናቄ የሚያቋቋም ነው።
ዶክተር ደሳለኝ ይህንን ንቅናቄ ስትመሰርቱ እርግጠኛ ነኝ በፖለቲካም ሆነ በማህበራዊ ጉዳይ የሚመስሏችሁን ድርጅቶች፣ ተቋማት ጋብዛችኋል። እነማን እነማን ተገኙ በምስረታ ጉባኤው ላይ?
ብዙ እንግዶችን፣ አዲስ አበባ የሚኖሩ የተለያዩ የተቃዋሚ ፓርቲ ተወዳዳሪ ፓርቲዎችንም፣ ኦፌኮን፣ ገዥውን ፓርቲ ኢህአዴግን፣ ብአዴንንም ብዙ ድርጅቶችን ጋብዘን ነበር በመክፈቻ ዝግጅታችን ላይ እንዲገኙ። የብአዴን ተወካዮች ጭምር ራሱ አልተገኙም እና አስተያየታቸውን መስማት አልቻልንም።
ምናልባት እኛ ወደፊት አንድ ፕሮግራም ስለምንሰራ እነሱንም ጋብዘን፣ ሌሎች የአማራ ድርጅቶች ደግሞ አሉ እዚህም ሀገር፣ እነሱንም ጋብዘን እንወያያለን። ነገር ግን እዚህ ሀገርም ቅድም እንደገለጥነው መግቢያው ላይ የተቋቋሙ የተለያዩ የአማራ ድርጅት ወይም ማህበራት አሉና ከነሱ በትክክል የሚለያችሁስ ምንድን ነው? ከባዕዴን ጋራ የሚለያችሁን ዋናውን ነገር ገልጠውልኛል። ከሌሎቹስ ጋር?
ሌሎቹ ያው እንደምታውቀው ከኢትዮጵያ ውጭ ያሉ ስለሆኑ ከህዝባችን ጋር እለት ከእለት ተገናኝቶ የፖለቲካ ስራ ለመስራት ያለባቸውን አስቸጋሪነት ልንረዳ እንችላለን። ግልጽ ነው። ይህ ግን ምንድን ነው? መአድ ሲያደርግ እንደነበረው በፕሮፌሰር አስራት ወልደየስ ተመስክቶ የነበረው መአድ እሱ ሲሰራ እንደነበረው ከህዝቡ ጋር ታች ድረስ ገጠር ድረስ ወርደን የዕለት ከዕለት ችግሩን፣ የህብረተሰባችን መገፋት፣ የህዝባችን ከኢትዮጵያ የማህበራዊ ኢኮኖሚያዊና ፖለቲካዊ ህይወት መገፋት፣ ወደ ዳር መደረግ የሚደርስበትን የዕለት ከዕለት ህይወት እያየ አብሮ ከህዝቡ ጋር እየኖረ ህዝቡን የሚያታግል ድርጅት ስለሆነ ውጭ ካሉ ድርጅቶች በዛ በኩል ይለያል። ያ ማለት ግን ምንድን ነው? ድርጅታችን ለአማራ ህዝብ ጥቅም ከሚሰሩ ውጭ ከሚኖሩ ማናቸውም አይነት ስብስቦች፣ የፖለቲካ ድርጅቶች ሀገር ውስጥም ከሚኖሩ ብአዴንን ጨምሮ ለአማራ ህዝብ ትግል ጥቅም መብቶች፣ ለአማራ ህዝብ ህልውና እንታገላለን ከሚሉ ድርጅቶች ጋር በሚያስማሙን ጉዳዮችና የጋራ አጀንዳዎቻችን ዙሪያ እንሰራለን። ለህዝባችን ጥቅም፣ ለህዝባችን ደህንነት መከበር ከማንም ጋር ቢሆን ተነጋግረን ተቀራርበን የመስራት ፍላጎት አለን። በእኛ በኩል በቀጥታ ባንገናኝም ብዙዎቹ የአማራ የሲቪክ ድርጅቶችና የፖለቲካ ድርጅቶች ማህበራዊ መገናኛ ገጾቻቸው፣ በዌብሳይቶቻቸው ለእኛ የአጋርነትና የድጋፍ መግለጫ አውጥተዋል፣ ልከውልናል። ይህንም በበጎ ጎኑ በታላቅ አክብሮትና አድናቆት ነው የተቀበልነው። ደስተኞች ነን።
መልካም። ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ ፕሬዚዳንት፣ እንግዲህ ውጭ ያሉት ሌሎችም የአማራ ድርጅቶች ስለ እናንተ የሚሉትን ከእነሱ መስማት እንፈልጋለን። እርግጥ እናንተ ቀና አመለካከት አለን፣ አብረን እንሰራለን በጋራ በሚያግባቡን ጉዳዮች ብላቸዋል እና ምን ይላሉ ስለ እናንተ የሚለውን እነሱን አቅርቦ ማዋየት ያስፈልጋል። ወደፊት እንደገና ተመልሼ አገኘታለሁ። ለአሁኑ በጣም እግዜር ይስጥልኝ፣ አመሰግናለሁ። ወደ አፍሪካ ነክ ርዕሶች እናልፋለን። የኢትዮጵያ መንግስት ከ18 ዓመታት በፊት ከኤርትራ ጋር የተደረገውን የአልጀር ስምምነትንና የድንበር ኮሚሽኑ ከ16 ዓመታት በፊት የሰጠውን ውሳኔ ተቀብሎ ካለምንም ቅድመ ሁኔታ ለመተግበር መወሰኑን ካስታወቀ ወዲህ የተለያዩ አመለካከቶች ይሰማሉ። በድንበሩ መካለል በቀጥታ የሚነካው የኢሮብ ህዝብ የውሳኔው መተግበር በኢሮብ ህዝብ ህልውና ላይ አደጋ ይጋርጣል በማለት ከፍተኛ ቁጣና ተቃውሞ አሰምቷል። በመቀሌ ዩኒቨርሲቲ የሚያስተምሩ ምሁራን አቶ ገብረ መድህን ገብረ ሚካኤልና አቶ ማሪ ዮሐንስ ሰላም ለማምጣት ከተፈለገ ስምምነቱን ከመተግበር ሌላ አማራጭ የለም ይላሉ። በድንገት ከማስታወቅ ይልቅ መጀመሪያ የሚመለከተውን ህዝብ ማነጋገር ነበረባቸው ነው የሚሉት። አዳነች ፍሳዬ ታቀርባለች።
የኢሮብ ወረዳ ከተማ የዳውሃን ነዋሪዎች ሰላማዊ ሰልፍ በማካሄድ ተቃውሟቸውን አሰምተዋል። ከተቃውሞ ሰልፈኞቹ አንዱ አቶ ወልደ ብስራት የኢሮብ ህዝብ ሰላም ይፈልጋል፣ ነገር ግን ፍትህ አልባ ሰላም አይኖርም ብለዋል።
የኢሮብ ህዝብ ሰላም ይፈልጋል፣ ግን ፍትህ አልባ ሰላም የለም። ፍትህ የሰላም እናት ናት። ፍትህ ሲገኝ ነው ሰላም የሚገኘው። እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም። እነሱ የራሳቸው ማንነትን ይዞ እኛ ራሳችን ማንነት ይዘን መሆን አለበት። አናሳ ብሔረሰቡ በሁለት አገር ከተከፈለ እንዳልነበረ ነው የሚሆነው።
በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች መምህር አቶ መሐሪ ዮሐንስ የኢትዮጵያ መንግስት ያወጣው መግለጫ የትግበራውን አፈጻጸም በዝርዝር ስላላቀረበ በግልጽ ለመነጋገር እንደማያስችል አስረድተዋል። የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ከመተግበር ሌላ ምን አማራጭ አለ ሲሉም ይጠይቃሉ።
አማራጭ አለ? ያለፉት 18 ዓመታት በኤርትራና በኢትዮጵያ የነበረውን ኖ ዋር ኖ ፒስ ፖሊሲ ወይ ደግሞ ጦርነትና ሰላም የሌለው ሁኔታ ለረጅም ጊዜ ህዝቡን ሲጎዳ ቆይቷል።
ተግበር ህዝቡ እንዲነጋገርበት ሳይደረግ በዱብዳ መልክ መነገሩ እሳቸውንም ጨምሮ ህዝቡን እንዳሳዘነ ጠቁመዋል። ውሳኔው ስለተላለፈ በዓለም አቀፍ ህግ መሰረት መሰመር ይኖርበታል፣ ግን ቀላል አይሆንም ይላሉ አቶ ዮሐንስ።
ድንበሩ የግድ በሁለቱም ሀገራት ህዝቦች ወይ ደግሞ በሁለቱም ሀገራት በዓለም አቀፋዊ ህግ መሰመር አለበት። ውሳኔው ተላልፈዋል። ውሳኔው በዩናይትድ ኔሽንስ ወይ ዘሄግ ላይ በቦርደር ኮሚሽን ያስተላልፈው ውሳኔ ስቲል ስታዩ ችግሮች አሉት። የኤርትራ የነበረውን
ወደ ኢትዮጵያ የኢትዮጵያ ነበረውን ወደ ኤርትራ እንደዚህ መገለባበቶች አሉና ይህንን በእርግጥ በጣም አስቸጋሪ ነው። ግን በተለይ እኔ እንደ አንድ ትግራዋይ ኢትዮጵያዊ ይሄ ኖ ወርክስ ፖሊሲ የሚባለውን ማብቂያ እንዲያገኝ ምንስ አማራጭ አለ? ሌላ አማራጭ ስላልታየኝ ኮምፕሮማይዝ ተደርጎ ከህዝቡ ጋር ተነጋግሮ መፈታት አለበት ብሎ ዳይሬክሽን እንደ መንግስት መያዙ ጥሩ ነው የምለው። ግን ሲፈጸም ቅድም እንዳልኩሽ ህዝብን በሚያንገላታ መልኩ፣ የህዝብን ይሁንታ በሌለበት መልኩ፣ ጸረ ዲሞክራሲያዊ በሆነ መልኩ ደግሞ መፈጸም የለበትም።
በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናት መምህር አቶ ገብረ ሚካኤል ገብረ መድህን በበኩላቸው የተደባለቀ ስሜት እንዳሳደረባቸው ገልጸዋል።
የተደባለቀ ስሜት ፈጥሮብኛል። መጀመሪያ በአንድ በኩል ጦርነቱ ከተጀመረ ጀምሮ የተፈጠረው ሁኔታ ያስከተለው የኢኮኖሚ ማህበራዊና ፖለቲካዊ ቀውሶች ሳይ በጣም መራርና ሁለቱ ህዝቦች የጎዳ ስለሆነ ለዚህኛው መፍትሄ ሊያበጅ ይችላል የሚል ስሜት ፈጥሮብኛል። በሌላ በኩል ደግሞ አፈጻጸሙ ላይ የአቀባበሉ ህዝብ ላይ ስህተት አይቼበታለሁ። ለምሳሌ ቦርደር አካባቢ ያለው ህዝብ በተለይ ስለ ወደፊት ህይወቱ መንግስት ውሳኔ ከተቀበለ ከዚህ በኋላ ሊሆን የሚችለው ህይወቱ እንዴት እንደሚቋቋም አጠቃላይ እንዲደረግለት የሚችል እና አጠቃላይ ነጻ ህይወቱ ምን ሊሆን እንደሚችል አስቀድሞ ንግግር ወይም ውይይት አለመደረጉ እንደ ስህተት አይቼበታለሁ እንጂ ልክ ሌሎቹ እንዳሉት መሀርም አሁን እንዳለው የኢትዮጵያ መንግስት ስህተት የፈጸመው መጀመሪያ አካባቢ ነው። ጦርነቱ በኢትዮጵያ መንግስት ድል ከተጠናቀቀ በኋላ ራሱ ተሽቀዳድሞ ወደ ህግ ሊሄዱ ህዝቡ ደግሞ ይግባኝ የሌለው አሳሪ መሆኑ እዛ ላይ መሄድ አልነበረበትም። ከሄደ ግን የግድ አሳሪና የመጨረሻ ውሳኔ እንዲሆን ተቀብለዋል። ህግ ማስፈጸም አለበት፣ ለህግ ተገዥ መሆን አለበት።
አቶ ገብረ መድህን አያይዘውም መንግስት ስለ ውሳኔው ከማሳወቁ በፊት ከህዝቡ ጋር መነጋገር ነበረበት ሲሉ ምን ማለታቸው እንደሆነ አብራርተዋል።
ለዘመናት ዛ የኖረ ህዝብ መሬቱ ባለቤት ነው ህዝቡና አስቸጋሪ ነው። ቢሆንም መወሰን ካልቀረ በዚህ ውሳኔ መሰረት ከቀያቸው የሚፈናቀሉ ዜጎች ምን ሊሆን ይችላል? እንዴት ይቋቋሙ? መንግስት ያዘጋጃላቸው ነገር ምንድን ነው? ምን ሊሰራላቸው አስበዋል? ወደ የት ቦታ ሊወስዳቸው አስበዋል? ምን አይነት የኢኮኖሚ ሁኔታ፣ ምን አይነት ማህበራዊ ሁኔታ ሊያዘጋጅ አስበዋል የሚለው ነገር በዝርዝር መወያየት ነበርባቸው። በእርግጥ በውይይት ብቻ ሳይሆን የአንድ የሁለት ዓመት ስራ ሳይሆን ቀደም ብሎ መንግስት ይህን መወሰኑን የሚያውቅ ከሆነ ወደ ኢትዮጵያ በተሰለሉ አካባቢዎች ላይ የተለያዩ የኢኮኖሚ ልማቶች፣ ኢንፍራስትራክቸሮች በመስራት ህዝቡ አወዛጋቢ ቦታ ምናልባት ችላም እያለ የኢኮኖሚ ትስስሩ የማህበራዊ ትስስሩ ወደዚህ በኩል ቢሆን ማድረግ ይችል ነበር። ከመጀመሪያው ጀምሮ እሱም አላደረገም። ሰዎች ግራ የተጋቡት ለዚህ ነው። መጣ ህይወታችን ምንድን ነው? የት ልንኖር ነው? መንግስት ምን አዘጋጅተዋል? የት ሊያኖር ነው የሚለው ነገር እነዚህ ጥያቄዎች እንዳሉ ናቸው። እና እነዚህ ጥያቄዎች መጀመሪያ ከዚሁ ጋር መወያት ነበረበት ለማለት ነው።
ከ18ና ከ16 ዓመታት በኋላ የኢትዮጵያ መንግስት ውሳኔውን ለመተግበር የፈለገው ለምን ይመስላችኋል ለሚለው ጥያቄ በዓለም አቀፍ ተጽዕኖ ምክንያት ሊሆን ይችላል ይላሉ አቶ ዮሐንስ።
የእኛ ጉዳይ ብቻ አይደለም። ዓለም አቀፍ ማህበረሰቡ ተጽዕኖዎቹ የሚፈጥርበት ሁኔታ አለ። በተመሳሳይ አፍሪካ ቀንድ ያለው ፖለቲካም የሀይል ሚዛኑ የተዛባበት ሁኔታ አለ። መልሶም ኢትዮጵያ ያለው ፖለቲካ ያው እያየ ነው እንደነበረ በጣም በፍጥነት እየተለወጠ ያለበት ሁኔታ ነው ያለው። ለምሳሌ አሜሪካን የመሳሰሉ ሀያላን ሀገራት በዚህ ቀጠና ውስጥ የራሳቸው ፍላጎት ይዘው መጥተው እዚህ ቀጠና ውስጥ ያለው የሀይል አስተላለፍ በሚፈልግበት መንገድ ለመውሰድ ትላልቅ ዲፕሎማቲክ ጫናዎች እያደረጉ ሊሆን ይችላሉ። ስለዚህ አጠር ባለ መልኩ እኔ የዲፕሎማቲክ ጫና ውጤት ይመስለኛል የኢትዮጵያ መንግስት ወደዚህ የገባበት።
አቶ ገብረ መድህን ደግሞ ይህ ውሳኔ አዲስ አይደለም ብለዋል። የድንበር ኮሚሽኑ ውሳኔ ከሰጠ በኋላ የኢትዮጵያ መንግስት ውሳኔውን ካለ ቅድመ ሁኔታ ተቀብሎ ባድመንም ጭምር እንስጥ የሚል ሀሳብ ይዞ ለህዝቡ አቅርቦ ነበር። ግን ህዝቡም ሆነ የሀገሪቱ ወታደራዊ ኃይል አልተቀበለውም ብለዋል አቶ ገብረ መድህን። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም ጥያቄ ቀርቦላቸው አንስተውት እንደነበር አቶ ገብረ መድህን ጠቁመዋል።
አምና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማም ጭምር መንግስት ለምን ፖሊሲን አይቀየርም የሚል ጥያቄ ሲነሳላቸው አዲስ ፖሊሲ እየቀረጽን ነው የሚል መልስ ሰጥተዋል። በተመሳሳይ አመት አቶ አባይ ወልዱ በትግራይ ክልል ወረዳዎች ከህዝብ ጋር እየዘሩ ውይይት ያደርጉ ነበርና አድዋ ላይ ይሄ ጥያቄ ተነስቶላቸው ነበር። እስከ መቼ እንደዚህ እንቀጥላለን የሚል ጥያቄ ተነስቶላቸውም እሳቸውም አዲስ ፖሊስ በመስራት ላይ ነን፣ በዚህ ሁኔታ አንቀጥልም ብለው መልስ ሰጥተዋል። ስለዚህ አሁኑ ዶክተር አብይ ከመጣታቸው ጋር የተያዘ የስድስት ሰዓት ውሳኔም አይደለም። ሌሎች የቆየ መጀመሪያ አቶ መለስ ያሉት ተቀብሎታል።
ከዚህ ተቃውሞ ገጥሞት ጊዜ ጠብቆ አሁን እንደገና ተከስተዋል እንጂ አዲስ ውሳኔ አይደለም።
አቶ ገብረ
አድማጮች፣ ለኢትዮጵያ አየር መንገዱ ዘገባ እንደፈራ ነው ሰዓት አልቋል። ነገ ይቀርባል። ለምሽቱ ያዝነውን አበቃን። ትግርኛ ይቀጥላል።
ደህና ደሩ። Thank you.